በአገልግሎት ሰጪ፣ በግንባታ ስራና በማዕድን ቁፋሮ በተሰማሩ ድርጅቶች ላይ እንዲሁም መካከለኛና ትላልቅ የንግድ ተቋማት ላይ ባከናወንኩት የናሙና ጥናት አዳዲስና የተሻሻሉ ግኝቶችን ወይም ኢኖቬሽኖችን የሚጠቀሙት ድርጅቶች ቁጥራቸው አነስተኛ መሆኑን ደርሼበታለሁ ሲል የኢትዮጵያ ቴክኖሎጂና ኢኖቬሽን ኢንስቲትዩት አስታወቀ። ሁለተኛውን ሀገር አቀፍ የኢኖቬሽን ጥናት ከሰሞኑ ይፋ ያደረገው ተቋሙ የናሙና ጥናት ካደረገባቸው ድርጅቶችና ተቋማት መካከል 19 በመቶ ብቻ ዘመናዊ የምርት ሂደት፣ የገበያ ብልሃትና ተቋማዊ አደረጃጀትን የመሳሰሉ ግኝቶችን ወይም ኢኖቬሽኖችን ተግባራዊ እያደረጉ እንደሆነ አስታውቋል። ሀብታም ስዩም በተቋሙ ተመራማሪ ወደሆኑት ዶክተር ጀማል መሐመድ በመደወል ተጨማሪ ማብራሪያ ለማግኘት ሞክሯል። ዶክተር ጀማል መሐመድ የጥናቱን ዓላማ ከሚያስረዱበት ቆይታቸው ይጀምራል።
በመጀመሪያ የጥናት ዓላማ ዋናው ነገር አንደኛ መንግስት በዚህ በኢኖቬሽን ፖሊሲ በ2012 በፈረንጆች አቆጣጠር ካወጣ በኋላ የተለያዩ ተግባራትን ያደርጋል። በዛ ፖሊሲ መሰረት አድርጎ አንዱ ዓላማ ያ ፖሊሲ ምን አይነት ለውጥ አምጥቷል፣ ሀገሪቱ ውስጥ ያለው የኢኖቬሽን ሁኔታ ምን ያህል የተሳለጠ ነው። በዋናነት ያተኮርነው የንግድ ተቋማት ላይ ነው። የንግዱ ተቋማት ምን ያህል ኢኖቬቲቭ ነው፣ ከሌሎች ሀገሮች አንጻር ሲታይ የት ላይ ነው የቆም ነው፣ ምን አይነት ችግሮች አሉበት ኢኖቬቲቭ ለመሆን ወይ ላለመሆን፣ እነሱን ነገሮች
ወደ ጥናቱ ግኝቶች እስቲንምጣ። ጥናታችሁ ከዳሰሳቸው ድርጅቶችና ተቋማት መካከል ምን ያክሉ ዘመን ያፈራውን የቴክኖሎጂ ውጤት እየተጠቀሙ ይገኛሉ? አዳዲስ ብልሃቶችና የቴክኖሎጂ ውጤቶችን በመጠቀም ረገድስ አገልግሎት ሰጪዎችና አምራች ድርጅቶች ምን አይነት እንቅስቃሴ እያደረጉ ነው?
ኢኖቬሽን ያው ቴክኖሎጂ ብቻ አይደለም፣ የአሰራር ስርዓትንም የማርኬቲንግ ስርዓት የድርጅት አደረጃጀትንም ከቴክኖሎጂ ኢኖቬሽን ጨምሮ ስለሚያደርግ እነዚህን ሁሉ አብረን የዳሰስ ነው። ያው የሀገሪቱን የንግድ ተቋማት በሚወክሉ መልኩ ነው መረጥ ናቸው። ከዚያ ውስጥ ወደ 19% ብቻ ናቸው ባለፉት በ2009 እና 2010 እንደ ኢትዮጵያ አቆጣጠር ቢያንስ ኢኖቬቲቭ የሆነ አክቲቪቲ ያላቸው ወይም የተሳካ ኢኖቬሽን ለገበያ ያቀረቡ ወይም ራሳቸው ተግባራዊ እያደረጉ ማለት ነው። የቴክኖሎጂ ኢኖቬሽን ሊሆን ይችላል፣ አዲስ የሆነ የገበያ አሰራር ሊሆን ይችላል፣ አደረጃጀት ሊሆን ይችላል። ከእነዚህ መካከል አንዱን የተገበሩት 19% ናቸው። በቁጥር ወደ 150 አካባቢ የሚሆኑ ናቸው።
ይህ ቁጥር እጅግ አናሳ ይመስለኛል። ለናሙና ከተመረጡት መካከል ከ20% ያነሱት አገልግሎት ሰጪዎች ድርጅቶችና ተቋማት ናቸው። እነዚህ አዳዲስና የተሻሉ ግኝቶችን ለመጠቀም የሞከሩት እጅግ የበዙት ሳይጠቀሙ ቀርተዋል ማለት ነው። ይህ የሆነበት ምክንያት ምን እንደሆነ ጥናታችሁ ይፋ አድርጓል ወይም ደርሶበታል?
ትክክል ነው። በተለይ ከባለፈው ከመጀመሪያው የኢኖቬሽን ጥናት ጋር ሲነጻጸር ይሄኛው በጣም ዝቅተኛ ሆኖ ነው ያገኘነው። ከሌሎች ሀገሮችም ጋር ለማነጻጸር ሞክረናል፣ እንደዚሁ ዝቅተኛ ነው የሚሆነው። ሌሎች ሀገሮች ወይም አብዛኞቹ ማለት ይቻላል ከኛ የተሻለ የኢኖቬሽን ተቋሚ ነው ያላቸው። በትክክል ምን እንደሆነ በእርግጥ በሌላ ጥናት መጠናት አለበት። ነገር ግን ከጥናቱ ተነስተን ያሉትንም ሁኔታዎች አብረን በማመዛዘን እና በመገምገም የተወሰኑ መላምቶችን አስቀምጠናል። አንዱ በዋናነት የሚሆነው በአለፉት 2-3 ዓመታት ጥናቱ በተካሄደበት ዘመን ኢትዮጵያ ውስጥ የተለያዩ የፖለቲካ አለመረጋጋቶች ነበሩ። ፖለቲካው በየቦታው የንግድ ተቋማት በሙሉ ቀን የመስራት ችግር ነበረባቸው። በየቦታው የፖለቲካ ተርሞይል ስለነበር፣ በተመሳሳይ ሁኔታ ደግሞ የውጭ ምንዛሬ እጥረት ነበር። ያ የውጭ ምንዛሬ እጥረት ደግሞ ከውጭ ሀገር አንዳንድ በጣም ወሳኝ ግብአቶችን አምጥተው እንዳይጠቀሙ ያደርጋል። እንደገና በተመሳሳይ ሁኔታ ደግሞ በጠቅላላው የስራ እድሉም ቀንሶ ስለነበር የማህበረሰቡ የገቢ መጠን ቀንሷል። ያ ደግሞ ለንግድ ተቋማት ለሚያመርቷቸው ምርቶች ወይም ለሚሰጧቸው አገልግሎቶች ፍላጎት ስለሚቀንስ እነሱ ደግሞ ዞሮ ዞሮ የሚያመርቱትና አዳዲስ ምርት የሚያስፈልጋቸው ወደ ገበያ ለማቅረብ ስለሆነ ያ ፍላጎታቸውን ወይም የኢኖቬቲቭነታቸውን ይቀንሰዋል። በዋናነት ያሉት መላምቶች እነዚህ ናቸው። ማንኛው የበለጠ ተጽዕኖ ፈጥሯል የሚለው ነገር ግን የበለጠ ስቴል በሆነ ጥናት መጠናት አለበት። ግን ከነዚህ መላምቶች ያለፈ አይደለም በአንዳንድ።
ዶክተር ጀማል ኢትዮጵያ አዳዲስ የቴክኖሎጂ ውጤቶችና ዘመናዊ አሰራሮችን ትጠቀም ዘንድ ኢትዮጵያ የወጣት ሀገር እንደመሆኗ ወጣቶች ምን ያክል እየተሳተፉ ነው? ከወጣቶች የሚመጡ የፈጠራ ስራ ሐሳቦች የቴክኖሎጂ ውጤቶችስ ወደ ስኬት ይቀየሩ ዘንድ የእናንተ ኢንስቲትዩት ምን አይነት ስራዎችን እየሰራ ነው? በምን መንገድ እያገዛችኋቸው ይገኛል?
እንዳልከው እንግዲህ ኢኖቬሽን አዳዲስ ሐሳቦችን ይዞ ከመምጣት ጋር በተያያዘ ወጣቶች በብዛት አዳዲስ ሐሳብ ስለሚኖራቸው አዲስ ሐሳብ ስለሚኖራቸው ለኢኖቬሽን ቅርብ ናቸው የሚሆኑ። በዋናነት ግን አሁን እናያጠና ነው የንግድ ተቋማትን ነው። እንዳለመታደል ሆኖ ደግሞ ወጣቶች በየቦታው የሚያመጣቸው አዳዲስ ሐሳቦች ከንግድ ተቋማት ከሚሰሩት አሁን ከሚሰሩትና ከገበያው ፍላጎት ጋር በብዛት የተሳሰሩ አይደሉም፣ የተነጠሉ ናቸው። እና ብዙ ጊዜ ምንድነው ወጣቶችን አዳዲስ ሐሳቦች አሉን እነዛን ወደ ምርት ቀይረን ወደ ገበያ ማስገባት ተቸግረናል ሲሉ እንሰማለን። በብዛት ቢዝነሶቹ ደግሞ እንደዚሁ የሐሳብ የአዳዲስ ሐሳቦች ኢኖቬቲቭ የሆኑ ነገሮች ጥረት አለባቸው። ሁለቱን በአንድ ላይ የማገናኘት ስራ መሰራት አለበት። በእርግጥ በዋናነት ይሄ የሚጎል ስራ ነው። የኛ ሚኒስትሪ ሳይሆን በዋናነት ማቱም ላይ ተገይቷል። አብዛኞቹ ቢዝነስ ፈርሞች ወይም የንግድ ተቋማት ከሌሎች ጋር ያላቸው ትስስር ሀሳብ ካላቸው አዳዲስ ሀሳብ ካላቸው ወጣቶች የሚሆን ተቋማት ዩኒቨርሲቲዎች ጋር ይሁን ያላቸው ትስስር በጣም ደካማ ነው። ስለዚህ ይህንን የወጣቶቹን ሀሳብ ከንግድ ተቋማቱ ጋር አስተሳስሮ ወደ ጠቃሚ ነገር መቀየር ያስፈልጋል። ለወጣቶቹም ሀሳባቸውን ወደ ቢዝነስ መቀየር ያስፈልጋል። ግን ይሄ በብዛት የተሰራ አይደለም። ምናልባት ይህንን ስራ ለመስራት በዋናነት ግንባር ቀደም ከሆኑ ተቋሞች መካከል አንዱ የኛ ተቋም ነው፣ ከዛ ሚኒስትሪውም ነው። እስካሁን ብዙ የተሰራ ነገር ባይሆንም ወደፊት ግን ልንሰራ በሰፊው ካቀድናቸው ስራዎች መካከል አንዱ ይሄ ነው።
ዶክተር ጀማል አክለውም አሁን የታየውን ዝቅተኛ የኢኖቬሽን ደረጃ ለማስተካከል የፋይናንስ ተቋማት አዳዲስ የፈጠራ ሐሳብ ላላቸው የተመቸ የብድር ስርዓት መዘርጋት እንዳለባቸው፣ በተቋማት መካከልም መደጋገፍና የእውቀት ሽግግር መኖር እንደሚገባው፣ ከኮሙኒኬሽን መሰረተ ልማት ግንባታ በተጨማሪም ከፍተኛ የትምህርት ተቋማትም ከኢንዱስትሪው ፍላጎት ጋር የሚስማማ የሰው ኃይል ማምረት እንዳለባቸው ጠቁመዋል። ከአሜሪካ ድምጽ ጋር ለነበራቸው ቆይታ እናመሰግናለን።